ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ወደ አካባቢው ለጉብኝት ለመጡ ባለስልጣናት ሁሉ ነዋሪው ስለ ጉዳዩ ያነሳል፣ የቀረበበት ጊዜ የለም፣ ለምን አይለማልንም?
እምቅ የተፈጥሮ ጸጋ ካላቸው የኢትዮጵያ ስፍራዎች መካከል አንዱ በኦሮሚያ ክልል የሚገኘው የኢሊባቦር ዞን ነው። ይሁንና የአስፈላጊ አገልግሎቶች ስምሪት አናሳ በመሆኑ ወጣቶችን ጨምሮ በርካቶች ለተለያዩ ተግዳሮቶች ተጋልጠዋል። ከተወሰኑት ጋር ያደረግነው ቆይታ በምሽቱ ይደመጣል። ሌሎች ጉዳዮችም የተካተቱበትን መሰናዶው ሀብታሙ ስዩም ይመራለው። የዛሬ አቀናባሪያችን ደግሞ ብርሃን ኃይሉ ናት። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ቀዳሚው መሰናዶ ወጣቶችን ከሚያግዝ አንድ ተቋም ጋር ያስተዋውቀናል። ኢትዮጵያን ተማሪዎችና ወጣቶች የአመራር ክህሎት እንዲኖራቸው የእንግሊዝኛ ቋንቋ ችሎታቸውን፣ የኮምፒውተር ክህሎታቸውን፣ ችግር ፈቺ የሆኑ አስተሳሰቦቻቸውን እንዲያዳብሩ ብራይተር ጄኔሬሽን ወይንም ብሩህ ትውልድ የተሰኘ በዩናይትድ ስቴትስ የተመሰረተ ተቋም በማገዝ ላይ ይገኛል። ኤደን ገረመው ከመስራቾችና ከተሳታፊዎች ጋር አጭር ቆይታ አድርጋለች። በመቀጠል ይቀርባል።
በጎርጎሮሳውያኑ 2022 የመጀመሪያው የማህበረሰብ ልማትና የአመራር ክህሎት ስልጠና በብሩህ ትውልድ ተቋም አማካኝነት በተለያዩ የኢትዮጵያ ክልሎች ላሉ አዳጊ የሁለተኛ ደረጃ ተማሪዎች በድረገጽ እንዲሁም በአካል መሰጠት ጀመረ። ብሩህ ትውልድ በናሳ የህዋ ሳይንቲስት በሆኑት በዶክተር ብርሃኑ ቡልቻና በባለቤታቸው የስነ ህይወት ኬሚስትሪ ሳይንቲስት ዶክተር ጸጋ ሰለሞን የተጸነሰ ተቋም ነው።
ሀገር በተለያየ ሀገር ውስጥ ያለ ዳያስፖራ እንዳሸው ሀገር መርዳት የሚል ህልም አለው እና እኛ ምንድን የተያየን ከነዚህ ብዙ ሰዎች አሉ ከኛ ውጪ አገራቸው መርዳት የሚፈልጉ እና ያንን ስኬታማ ለማድረግ ፕላትፎርም መፍጠር አለብን፣ መንገድ መፍጠር አለብን። ብዙ ሰው በጣም ቢዚ ነው፣ እንዳሸው ላይፍ ስታይሉ በጣም ቢዚ ነው። በስራው ላይ በራሱ ፐርሰናል ላይፍ ልጆችም ይኖራል፣ የተለያየ ነገር ይኖራል። ግን በጣም ፕሮፌሽናል ወርልድ ላይ ነው ያሉት። ያንን ኖሌጅ ትራንስፈር ማድረግ ይፈልጋሉ፣ ወደ ኢትዮጵያ መላክ ይፈልጋሉ እና ያንን የሚያደርጉበትን መንገድ እኛ ብንፈጥር እኛ ብቻ ሳይሆን ብዙ ሰዎች የኢትዮጵያ ተማሪዎችን ሊረዱ ይችላሉ በማለት ነው የተነሳሳ ነው። ኢትዮጵያ ውስጥ ለምን ወጣቶች የሃይስኩል ተማሪዎች መረጥን ለሚለው ደግሞ እነዚህ ልጆች ታዳጊዎች ናቸው፣ የሚቀጥሉት ጀኔሬሽን ናቸው እና ለማወቅ ለመማር ብዙ ኤነርጂ አላቸው እና የአገር ደግሞ ዲቨሎፕመንት ለውጥ የሚመጣው ወጣቱ አዲስ ሀሳብ፣ አዲስ ኢኖቬሽን፣ አዲስ ትምህርት ሲማር እና አዲስ አስተሳሰብ ሲኖረው ነው በማለት ወጣቱ ላይ ያተኮረ ነው፣ የሚመጣው ጀኔሬሽን ላይ ያተኮረ ነው።
ብሩህ ትውልድ ወይም በእንግሊዝኛ አጠራሩ ብራይተር ጀኔሬሽን የሁለተኛ ደረጃ ተማሪዎች እንግሊዝኛ ቋንቋ ክህሎታቸውን እንዲያዳብሩ፣ የአመራር የጠያቂነትና የተመራማሪነት አስተሳሰብ እንዲኖራቸው፣ በአካባቢያቸው ላሉ ተግዳሮቶችም መፍትሄ እንዲሹ አስተሳሰብ ላይ የሚሰራ ተቋም ነው። የተቋሙ አጋር መስራችና ዋና ስራ አስፈጻሚ የሆኑት በናሳ ተቋም የህዋ ሳይንስ ተመራማሪው ዶክተር ብርሃኑ ቡልቻ ለተቋሙ መመስረት ሀገራቸው የጣለችባቸውን እዳ በምክንያትነት ያነሳሉ።
ብራይተር ጀኔሬሽን የተመሰረተበት ወይም ብሩህ ትውልድ የተመሰረተበት ዋናው ዓላማ በኢትዮጵያ ውስጥ በኤጁኬሽን ወይንም ደግሞ በትምህርቱ ላይ ሁላችንም መነቃነቅ አለብን። እንደ ዜጋ ኢትዮጵያ ውስጥ ተወልዶ የኢትዮጵያ እዳ ያለበት እኛ ኢትዮጵያ ተወልደን ቤተሰቦቻችን ኢትዮጵያ አድገው የኢትዮጵያን ካልቸር የያዝን ሰዎች ለኢትዮጵያ ሰዎች ህብረተሰብ ለሚቀጥለው ትውልድ ማሰብ አለብን ብለን የጀመርነው ነው። ይህንን ስንጀምረው ኢትዮጵያ ውስጥ እንደምናውቀው በትምህርት ላይ ብዙ መሰራት እንዳለበት እናምናለን። ስፔሻሊ ደግሞ ተማሪዎቻችን ፈጣሪ እንዲሆኑ ኢኖቬተር የምንለው ችግር ቀራፊ እንዲሆኑ የህብረተሰባቸውን፣ የገበሬውን፣ የአርሶ አደሩን በጣም ዝቅተኛ የምንለውን የማህበረሰባችን የሚያይ ባለሙያ ያስፈልገናል። ስለዚህ እኛ ብራይተር ጀኔሬሽን እኛ የምንሰራው ተማሪዎቻችን ያን ክህሎት ይዘው የህብረተሰቦቻቸውን ችግር ቀራፊ የተሻለች ኢትዮጵያ ተቀባይ እንዲሁም አሻጋሪ እንዲሆኑ ነው የብራይተር ጀኔሬሽን ዋና ዓላማ።
ዶክተር ብርሃኑ ተቋሙ ከተመሰረተ በኋላ እየሰራባቸው ያሉ የአስተሳሰብ ለውጦችና ተግዳሮቶችንም ጠቁመዋል።
ወጣቶቻችን ሞር በሽምደዳ ላይ ያተኩራሉ። ሞር ፎከሳቸው ኮንሰፕትን ይዞ ያንን ኮንሰፕት ለምን ለምን ተግባር ይጠቅመኛል ብሎ ከማሰብ ሞር ሜሞራይዝ የማድረግ ነገሩን ለሁለት ቀን ለሶስት ቀን እንዲሁም ለወራት ያላለፈ ሽምደዳ አንድ ሰው ኢኖቬቲቭ አያደርገው። ሌላው ደግሞ የእኛ ወጣቶች እኔም ኢትዮጵያ ውስጥ ባደግኩበት ጊዜ ያለብን ተግዳሮቶች አንደኛው ኮሚኒኬሽን ነው። ኮሚኒኬት ማድረግ የኢትዮጵያ ተማሪ ትልቅ ሀርድ ነው ወይንም ደግሞ ችግር ነው። በሶስተኛ ማነሳው ደግሞ መጽሐፎችን አለማንበብ ያ ካሪክለማችን ላለመኖር ሌላ የኮሚኒኬሽን ጋር ተያይዞ ያለ ሌላ ችግር ይመስለናል። እና አሁን እኛ በምናስተምርበት ብዙዎቹ ተማሪ ከ90% ተማሪዎች በላይ መጽሐፍን አንብቦ የጨረሰ ተማሪ የለም። እንግዲህ በሃይስኩል ደረጃ አንድ ኖቨል ወይንም አንድ ባዮግራፊ መጽሐፍ አንብቦ የጨረሱ ተማሪዎችን አናገኝም። ስለዚህ ለእኛ ትልቅ ቻለንጅ ነው ተማሪዎችን አንድ ኤሴይ ጻፉ ስንላቸው ስቶሪ እንዴት ፍሎ እንደሚያደርግ ላያውቁ ይችላሉ። የግራመር አጣጣላቸው ከሊትሬቸር አንጻር ሲታይ በጣም ፑር ነው።
ብሩህ ትውልድ በዋናነት በዓለም ዙሪያ ያሉ የተለያዩ ባለሙያዎችና በጎ ፈቃደኞች እንዲሰባሰቡ በማድረግ በድረገጽና በአካል ከተመረጡ ትምህርት ቤቶች ለተወጣጡ ወጣቶች እነዚህን ስልጠናዎች ይሰጣል። ዶክተር ጸጋ ትልቁ ስኬታችን ዲያስፖራውን ሀገሩን በእውቀቱ የሚደግፍበት መድረክ መሆናችን ይላሉ።
ትልቁ አንዱ ስኬታችን እኛ የተለያየ ዲያስፖራ በተለያየ ቦታ ላይ ያለ ፍርስት ጀኔሬሽን ሰከንድ ጀኔሬሽን ውጭ ሀገር ተምሮ ተወልዶ ያደገ ኢትዮጵያ ሄዶ የማያውቅ ራሱ ዳያስፖራ ኢትዮጵያን ለመርዳት መሳተፉ ነው ትልቁ ስኬት። ከመቶ በላይ ለዳያስፖራው ከተለያየ አገር ኢንክሉዲንግ አውስትራሊያ፣ የተለያዩ ሀገሮች ዩሮፕ ውስጥ፣ ዩናይትድ ስቴትስ ውስጥ፣ ሳውት ኮሪያ ኢንፋክት አስ ዌል፣ እነዚህ ሁሉ ያሉ ዳያስፖራዎች በተለያየ ሀገር ያሉ እዚህ ላይ መሳተፋቸው ጊዜያቸውን ሰውተው ግን ስኬታማ የሆነ ማየታቸው ኢትዮጵያን ስትለወጥ በተለያየ አይነት ፕሮጀክት ማየታቸው አግኝ ትልቅ ነገር ነው ብዬ የማስበው ከተማሪዎቹ ውጭ።
የ11ኛ ክፍል ተማሪ የሆነው አላዛር ጥላሁን የልደታ ካቶሊክ ካቴድራል ትምህርት ቤት ተማሪ ነው። አላዛር በብሩህ ትውልድ ስልጠና ወስደው ካጠናቀቁ በመላው ኢትዮጵያ ከሚገኙ ተማሪዎች መካከል አንዱም ነው።
እኔ ከዚህ ፕሮግራም ውስጥ በጣም ከተጠቀሙ ሰዎች ውስጥ አንዱ ነው አንደኛው ነኝ። የመጀመሪያው እንግዲህ በክረምት ሰዓት ነበር ትምህርቱ ይሰጠን የነበረው እና የመጀመሪያውና ዋነኛው የጠቀመን ነገር እንግዲህ በእኛ ሀገር ውስጥ ብዙ ጊዜ በተማሪዎች ላይ የሚታየው ችግር የእንግሊዝኛ ቋንቋ አቅም ችግር ነው። ያንን የብሩህ ትውልድ ፕሮግራም በጣም በጣም በብዙ መልኩ በመጽሐፍ፣ በማንበብ፣ በመናገር እና በአራቱም የቋንቋ ዘርፎች እንድናሻሽል በጣም እኔንም ጓደኞቼንም በጣም ረድቶናል። የኢሲዎችም እንጽፍ ነበር፣ ፕሬዘንትም እናደርግ ነበር እዛ። በዛ ውስጥ እያንዳንዱን የማህበረሰባችንን ችግር ወደኋላ ተመልሰን እንድናይ እና ችግሩን ብቻ አይተን ይሄ ነው እንድንል ብቻ ሳይሆን የችግሮቹን መንስኤ አውቀን እንድንፈታ በጣም እገዛና እኛም ደግሞ ፍላጎቱ እንዲያድርብን አድርገውናል።
የቴክሳስ ግዛት የዳላስ ነዋሪ የሆነችው የቴክኖሎጂ ባለሙያዋ ትዕግስት ገብረ ህይወት ብሩህ ትውልድን በበጎ ፈቃደኝነት ከሚደግፉ ምሁራን መካከል አንዷ ናት።
የኦልድ በፊት አለቆች አሉ ሊደሮች እና የአሁኑ ሊደሮች ምንድን ነው የምትወዱት፣ ምንድን ነው የማትወዱት ኮምፔር እንዲያደርጉ እናደርግና እነዚህ ጥሩ ደረጃ ከሆኑ የደረሱት ምን መስራት አለባቸው ጥሩ ደረጃ ለመድረስ ብዬን የተነሳሁት እነሱ ለመሆን መልፋት አለባቸው በማለት ነበረ አቴንሽናቸውን ያስፉቴ ነበረ። እና የሚሰሩት ስፖንጅ ታውቂያለሽ፣ በጣም ኢትዮጵያ ተስፋ አላት ብዬ በጣም ያስተዋልኩት እና ምን ያህል ስፖንጅ እንደሆኑ በሶስት ወር ውስጥ እንደዚህ የሰማይና ምድር አይነት ለውጡ ታያለሽ።
መፍትሄ ተኮር በሆኑ የቴክኖሎጂና የፈጠራ ድጋፎችን በተለያዩ ክልሎች የሚያደርገው ብሩህ ትውልድ በንጽህና፣ ግብርና፣ ውሃ፣ የጾታ እኩልነትና የተለያዩ ማህበረሰብ ተኮር ስራዎችም ላይ ይሳተፋል። ዶክተር ብርሃኑ ለአብነት ጥቂቶቹን ይጠቅሳሉ።
ተማሪዎቻችን ፕሮጀክት ሲሰሩ ከራሳቸው እውቀት ከመጨመር አልፈው ለህብረተሰቡ ኢምፓክት የሚያደርግ ፕሮጀክቶችን ሰርተዋል። ለምሳሌ ብነግርሽ የአሶሳ ተማሪዎቻችን የሰሩት የበቆሎ መፈልፈያ ማሽን ነው። እንግዲህ ትራዲሽናሊ ገበሬዎቻችን ለዘመናት በቆሎ ቢፈለፍሉት በጣም ትራዲሽናል በሆነ ነው ፍጥነቱ ጥሩ አይደለም ይልዱ ወይም ደግሞ ውጤታማነቱ በጣም አሪፍ አይደለምና አንድ ሰው ቁጭ ብሎ በደቂቃ በጣም ብዙ በቆሎ የሚፈለፍልበት ማሽን በዚህ በፕሮጀክት ሰርተዋል። አሁን ለምሳሌ የግብርናችንን ግብርና መናርስበት መሳሪያ ለ2000 ዓመት ተለውጦ አያውቅም። እሱን በስምንት ፎልድ ወይንም ደግሞ በብዙ ፐርሰንት ኤፊሽንሲ የሚጨምር የግብርና ማሽን የሰሩ ተማሪዎቻችን አሉ ከኛ ጋር በመተባበር እንዲሁም የኤምአይቲ ተማሪዎች ኢትዮጵያ ሄደው ባስተማሯቸው ጊዜ ብዙ ሶፍትዌሮች ዴቨሎፕድ ሆኗል። ለምሳሌ የሄልዝ ኬሩ ላይ በትምህርት ቤት የትምህርት ቤት መመዝገቢያ ፕላትፎርሞችን መስራት ነገሮች ልጨርስ አልችልም። ወደ 35 የሚሆኑ ለእያንዳንዱ የህብረተሰባችን ችግር በራሳቸው በዚህ በሃይ ስኩል እድሜያቸው ግን ኢምፓክት ያለው ነገር ሰርተዋል።
በሌላ በኩል ተማሪዎቹ ከሚሳተፉባቸው እንቅስቃሴዎች መካከል በኦቲዝም ዙሪያ ግንዛቤ ማስጨበጫዎችን ማድረግ እንዲሁም ደግሞ ግብረገብና ስብዕናን ደጋፊ የሆኑ አፈታሪኮችና ተረቶችን ማሰባሰብም ነው። ዶክተር ጸጋ ይህም ብሩህ ትውልድን ብልህ የተሰኘ መጽሐፍ ለማሳተም እንዳገዘው ይናገራሉ።
ብልህ የሚባል መጽሐፍ ነው በዚያ ዓመት ያሳተም ነው። ብልህ ማለት ያው በእንግሊዝኛ ዋይዝ ማለት ነው ወይም ዊዝደም እውቀት ላይ የተያዘ ነው። እና ብዙ ታሪኮች አሉ በሀገራችን ላይ ያሉ ግን ያልተጻፉ በንግግር የምናውቃቸው አንዳንዶቹ እንደተረት ናቸው። እና በምንድን ነው ማድረግ የፈለግነው እኛ በብራይተር ጀነሬሽን ተማሪዎቻችን እነዚህ ከቤተሰብ የሚመጡ ከአያት ወይ ከእናት ከአባ በልጅነት የሚመጡ ታሪኮች ግን በጣም ትልቅ ትምህርት ያላቸው ስለ ሞራልቲ፣ ስለ ተግባር፣ ስለ ብዙ ነገር ሞራልቲ ያላቸው ታሪኮች እንዲጻፉ በማለት እንደውም የክላስ አክቲቪቲ ነበረ። ማለትም የአንዱ ሆምወርክ አንዱ ሳምንት በዚህ ላይ ነው የታለፈው እና እነዛን ታሪኮች ጽፈው እነዚህ ተማሪዎች ወደ እኛ አምጥተው ከዛ ደግሞ እኛም የብራይተር ጀነሬሽን አስተማሪዎች ኮኦርዲኔተሮች በመተባበር ሌላም የተረሱ ታሪኮች በማቀነባበር አንድ ላይ የተዘጋጀ መጽሐፍ ነው። ብዙ ኤዲቲንግ ፕሮፌሽናል ኤዲቲንግ ያለፈበት ነው።
ብሩህ ትውልድ የጎርጎሮሳውያኑ 2023 ሲጠናቀቅ ባወጣው ሪፖርት መሰረት 807 ተማሪዎችን የደገፈ ሲሆን ከዓለም ዙሪያ የተውጣጡና የተመዘገቡ 102 በጎ ፈቃደኛ ኢትዮጵያውያን ጋር አብሮ እንደሚሰራም አስታውቋል። በተጨማሪም በ10 ክልሎች ውስጥ ባሉ 35 የልማት መርሃ ግብሮቹ አማካኝነት 62850 የማህበረሰብ አባላትን ተጠቃሚ ማድረጉም ተገልጿል። አሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን አመሰግናለሁ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ዋሽንግተን ዲሲ ብሔራዊውን የህንፃ ቤተ መዘክር ወደ ህጻናት የስነ ጽሁፍ አስደማሚ ምድርነት ቀይራለች። ስፍራው መጽሐፍትን በመጠቀም ህጻናት ወደ ስነ ጽሁፍ ህንድስናና ንድፈ ዓለም መሳጭ ጉዞ እንዲያደርጉ ያግዛል። የማክሲም አዳምስን ዘገባ እንደሚከተለው አቀናብረነዋል። ባለፉት 200 ዓመታት የተጻፉ ከ28 ሀገራት የተሰባሰቡ ከ150 በላይ መጽሐፍትን ለይት ያቀረበው አዲሱ አውደ ርዕይ ታሪኮችን መገንባት የሚል መጠሪያ አለው። በብሔራዊው የስነ ህንፃ ሙዚየም የቀረበው አውደ ርዕይ ተቋሙ ካሰናዳቸው ሁሉ በእጅጉ የላቀ ግብ ያነገበና ለአስርት ዓመታት የሚቆይ እንደሆነ ተነግሯል። አሌን ፉክስ የብሔራዊው ስነ ህንፃ ሙዚየም ኃላፊ ናቸው።
ተልእኳችን ስለነደፍነውና ስለገነባነው ዓለም የማወቅ ጉጉትን ማቀጣጠል ነው። ይህንን ለማድረግ በህፃናት መጽሐፍት መነጽር አሻግሮ ከማየት የሚበልጥ አስደሳች፣ አስደማሚ እንዲሁም ትክክለኛ መንገድን ማሰብ አልችልም።
ዘመን የማይሽራቸው ዊኒ ዘ ፑና፣ አሊስ ኢን ወንደርላንድ የመሰሉ መጽሐፍት፣ ሃሪ ፖተር እና ጁማንጂን ከመሰሉ ዘመናዊ የህፃናት መጽሐፍት ጋር ተዳብለው በመሳጭ መልክዓ ምድራዊ ባለሶስት አንጻር ምስል፣ ተንቀሳቃሽ ምስልና ልዩ የድምፅ ግባት ታጅበው አዲስ ህይወት ተዘርቶባቸዋል። አውደ ርዕዩ መጽሐፍት ማህበረሰባዊ ተረኮችን እንዴት መቀየር እንደሚችሉም ያሳያል። ሊዮናርድ ማርከስ በሙዚየም ውስጥ አስጎብኝ ናቸው።
በ1940ዎቹ ቡድን የተጻፈውን ፒፒ ሎንግስታንኪንግ የተሰኘ መጽሐፍ ብንመለከት ገጸ ባህሪዋ ራሷን በራሷ አስተዳዳሪ ናት። ይህ በዚህ ዓለም ሕፃናት እንዲኖሩ ከሚፈቀድላቸው መንገድ የተቃረነ ነው።
ሊዮናርድ ማርከስ የሕፃናት መጽሐፍት ሊቅና የአውደ ርዕዩ አስገብኝ ናቸው። በአውደ ርዕዩ ላይ የቀረቡትን መጽሐፍት መረጣ የከወኑትም እሳቸው ነበሩ።
Some of the books are about home itself. Some of them are about leaving home.
አንዳንዶቹ መጽሐፍ ስለ ራሱ ስለ ቤት የሚያወሱ ናቸው። አንዳንዶቹ ከቤት ስለ መራቅ፣ አንዳንዶቹ ደግሞ ስለ ቤት አልባነትና የህይወት ሁኔታዎች ስለ መቋቋም የሚያስተምሩ ናቸው። አንዳንዶቹ እንደ ስደተኝነት ያሉ በግዳጅ ከመኖሪያ መገፋትን ያነሳሉ።
በርካታ የሕፃናት መጽሐፍት ሕፃናት የበላይ የሆኑባቸው ድንቅ ምናባዊ ዓለማትን ይስላሉ። የእይታ ለውጡና ግዝፈቱ ለጎብኚዎች ያልጠበቁት አቀራረብ ይሆንባቸዋል። ጌል ፕላይ የተሰኘው ማሳያ ክፍል ደግሞ ጎብኚዎች ትናንሽ የሆኑ እንዲመስላቸው ያደርጋል። ሕፃኑኑ የአዋቂዎችን ዓለም ማሰስ ላይ አጽንኦት ይሰጣል። ይህ በሕፃናት ስነ ጽሑፍ ውስጥ የተደጋገመ ውድ ነው። ካቲ ፍራንክል የሙዚየሙ ባልደረባ ናቸው።
የሕፃናት መጽሐፍት መሠረት በዓለም ላይ የራስን ስፍራ ማግኘት እንዲሁም ስር መሰረትን ማወቅ እንደሆነ ተረድተናል። ይህ ትልቅ እይታ ነው። ይሁንና ይህ ሙዚየም ስለ መዋቅሮች ብቻ ሳይሆን እንዴት ተጽዕኖ እንደፈጠሩም የሚያወሳ ነው።
አሜሪካዊው ደራሲና ሰዓሊ ዴቪድ ማክላይ አንደኛውን ማሳያ አዳራሽ የሕፃናት መጽሐፍት ለመፍጠር ሂደት አበርክቷል። ለአብነት ስለ ጥንታዊ ሮም ሕንፃ የሚያወሳውን መጽሐፍ ይጠቅሳል።
Desperately looking for the right way of
ከተማዋን ለመዘከር ትክክለኛውን መንገድ በእጅጉ ስፈልግ ነበር። ሁሉም ባለቀለም ነበር። ከዚያ ግን የሥነ ሕንፃውን ንጹህነት፣ የይዘታቸውን ዝርዝርና ሌሎች ነገሮችን ማድረግ እንዲቻል ቀለሙን አሽቅንጥሬ ጥዬ ቀለል ባለ ሁኔታ በጥቁርና ነጭ መጽናት አለብኝ ስለወሰንኩ።
ከአውደ ርዕዮቹ በተጨማሪ 200 መጽሐፍት የተደራጁበት የንባብ ክፍልም በሙዚየም ውስጥ ይገኛል። ትናንሾቹ ጎብኚዎች ለስላሳ ጡቦችን ተጠቅመው የራሳቸውን ታሪኮችም መፍጠር ይችላሉ። ከአሜሪካ ድምፅ ከሚተላለፈው ጋቢና ቪኦኤ ጋር ነው ያላችሁ አድማጮቻችንና ተመልካቾቻችን። ወደ ቀጣዩ ዘገባ ስንሻገር በሰሜን ኢትዮጵያው ጦርነት ሰቆቃ ውስጥ ያለፉ ተማሪዎችን የስዕል አውደ ርዕይ የጎበኙ አዳጊዎች የጦርነት ቀዳሚ ተጎጂዎች ሕፃናት እንደሆኑ ጠቅሰው ግጭቶች ሁሉ በሰላማዊ መንገድ እንዲፈቱ ጠይቀዋል። ለአንድ ሳምንት በቆየው አውደ ርዕይ በጦርነቱ የስነ ልቦና ጉዳት ያስተናገዱ የትግራይ፣ የአማራና የአፋር ክልል የአንደኛ ደረጃ ተማሪዎች ስራዎቻቸውን ያቀረቡበትና በአሜሪካ ዓለም አቀፍ የልማት ተራድኦ ዩኤስኤድ የተዘጋጀ ነው። አስቴር ምስጋናው አውደ ርዕዩን ትቃኘዋለች።
ባለፈው ሳምንት ማክሰኞ ጥር 14 ቀን 2016 ዓ.ም በአዲስ አበባ ከተማ በተከፈተው አውደ ርዕይ የቀረቡ ስዕላት የሰሜን ኢትዮጵያው ጦርነት በተካሄደባቸው የትግራይ፣ የአማራና የአፋር ክልሎች የስነ ልቦና ጉዳት ደርሶባቸው የነበሩ የ4ኛና 5ኛ ክፍል ተማሪዎች እንደሆኑ ሁነቱን ያዘጋጀው የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ወይም ዩኤስኤድ ሪድ ቱ ፕሮጀክት ለአሜሪካ ድምጽ አስታውቋል። በአውደ ርዕይ 56 ስዕሎች ለእይታ እንደቀረቡ የጠቀሱት የፕሮጀክቱ ዳይሬክተር ዶክተር ጣሰው ወልዴ ለጦርነቱ የነበራቸውን ስሜት በስዕል እንዲገልጹ እድሉ ከተሰጣቸው 11,000 ከሚደርሱ የትግራይ፣ የአማራና የአፋር ክልሎች አዳጊ ተማሪዎች መካከል ሀሳባቸው ገዢ ሆኖ የተገኙ ስራዎች ናቸው ብለዋል። የሪድቱ ፕሮጀክት የተቀረጸው በጦርነት ምክንያት ከትምህርት ቤት ርቀው የቆዩ ተማሪዎች ወደ ትምህርት ገበታቸው ሲመለሱ የተረጋጋ ስብዕና እንዲኖራቸው በሚል እንደሆነ ዳይሬክተሩ ዶክተር ጣሰው ዘውዴ አስረድተዋል።
ብዙዎቹ ተማሪዎች በጦርነቱ ጊዜ በጣም ከባድ መሳሪያዎች ድምፅን እየሰሙ ተረብሸው ነበር። የሞቱ ሰዎች አይተዋል። ጎረቤቶቻቸው ሲላቀሱ ሲረበሹ አይተዋል። አንዳንዶቹ ከቤተሰባቸውም ወላጆቻቸውን፣ ወንድሞቻቸውን እና ዘመዶቻቸውን ያጠዋሉ። ስለዚህ ምንም እንኳን ወደ ትምህርት ቤት ቢመጡ የተረጋጋ አእምሮ አይደለም ይዘው የመጡት። ስለዚህ ይህንን ችግር ለማቃለል ያደረግነው ነገር ቢኖር አንደኛው የስፖርት መጫወቻ ቁሳቁሶችን በማቅረብ ተማሪዎች የቦዲ ሙቭመንት ቴራፒ እንዲያገኙ ተደርጓል። ሁለተኛ መምህራን በክፍሉ ውስጥ በሚያስተምሩበት ጊዜ የተለያዩ አክቲቪቲዎችን በድራማ መልክ ሊሆን ይችላል፣ በሙዚቃ መልክ ሊሆን ይችላል፣ በተረት መልክ ሊሆን ይችላል። ያንን አይነት ቴራፒ እንዲጠቀሙ ለማድረግ ስልጠና ወስደዋል። አንዱ እንደ ቴራፒ እንዲጠቀሙበት ያደረገው እንግዲህ የቪዥዋል አርት ቴራፒ የሚባለው ነው። በስዕል ኮሚኒኬት በማድረግ ሀሳባቸውን፣ ፊሊንጋቸውን፣ ኢሞሽናቸውን በስዕል መልክ እንዲገልጹ ማድረግ ነው።
የገጠር መንደሮች፣ አትሌቶች፣ የፈረሱ ትምህርት ቤቶች፣ ታላቁ የህዳሴ ግድብ፣ የሰላም ምልክት የሆነችው ነጭ እርግብ፣ እናቶችና ህጻናት ሴቶች ከቀረቡ ስዕላት መካከል ጎልተው ታይተዋል። ሁሉም የህብረተሰብ ክፍሎች ወደ አውደ ርዕዩ ቢጋበዙም በተለይ በተመሳሳይ የእድሜ ክልል ያሉ የአንደኛ ደረጃ አዳጊ ተማሪዎች ዋና ታላሚዎች እንደሆኑ ዶክተር ጣሰው ገልጸዋል።
አብዛኛዎቹ ልጆች የኢትዮጵያዊነት መልእክት ያለውን እንትን ነው ስዕል ያደረጉት። በተለይ ከጦርነት ይልቅ ወደ ሰላም የሚሄደው መልእክት በሙሉ የነገውን ጦርነት፣ የነገውን እድገት የሚወክለው ሰላም መሆኑን ይገልጻል።
በአውደ ርዕዩ ላይ ያነጋገርናቸው ጎብኚዎች ተማሪዎቹ በለጋ እድሜያቸው የጦርነትን አስከፊነትና የሰላምን አስፈላጊነት ያንጸባረቁባቸው ስዕላት ናቸው ይላሉ። በአዲስ አበባ ከተማ ብሩህ ተስፋ አንደኛ ደረጃ ትምህርት ቤት እንደመጣች የምትናገረው የ15 ዓመቷ ህሊና ጥላሁን እኩዮቿ በስዕል ስሜታቸውን እንዲገልጹ የተመቻቸው እድል እንዳስደስታት ገልጻ ከስዕሎቹ ብዙ ትምህርት እንደወሰደች ትናገራለች።
መጀመሪያ ልጆቹ በጣም እድሜያቸው ትንሽ ነው። የአራተኛና የአምስተኛ ክፍል ተማሪ ናቸው። ሁለተኛ ደግሞ የመጀመሪያ ስዕሉን ሳይ ተረዳሁት ሀሳባችንን በስዕል ማንጸባረቅ እንደምንችል ነው ማለት ነው። ጦርና መሀል ደግሞ ወላጆች ብቻ ሳይሆኑ ልጆችን ይጎዳሉ። አሁን ብዙ ስዕሎች አሉ እዚህ ጋር። ሁሉም ስዕሎች እውነት ለመናገር ከሆነ ወደ ሰላም የሚወስዳቸውን መንገድ የሚያሳይ ይህ ስዕሉ አንደኛ ነው። ለእኔ ተመችቶኛል። ምክንያቱም አንደኛ ሀሳባቸውን ገልጸዋል፣ ሁለተኛ አይምሯቸው ውስጥ ይዘው የሆነ ጭንቀት ከሚፈጥርባቸው በቃ ሀሳባቸውን ገልጸው የሆነ እረፍት ያገኛሉ። እሱ አንደኛ ነገር። ሁለተኛ ነገር ደግሞ ዘላቂ የሆነ መፍትሄ መገኘት አለበት። ማለት እኛ እየኖርን ነው አይደለ? ከቤተሰቦቻችን ጋር እኛ ለአንድ ቀን ምናምን ሌላ አክስት አጎት ጋር ሄደን የሚሰማን ስሜት እናውቀዋለን፣ ልጆችም ወላጆችም። እዛ ጋር ግን እስከ መጨረሻውን ወላጅና ልጅ እየተቆራረጠ ያለ ሶ ያንን ነገር እንድንቀርፍ ደግሞ የሆነ ነገር መደረግ አለበት። ይህንን ነገር እንዲደረግ የሆነ መልዕክት አስተላልፋለሁ። አመሰግናለሁ።
ከዚያው ትምህርት ቤት እንደመጣ የሚናገረው ሌላው ጎብኚ ረያህን ሰልማን የ15 ዓመት አዳጊና የስድስተኛ ክፍል ተማሪ ነው። ከተመለከታቸው ስዕሎች ምን እንደተረዳ ጠየቅ ነው።
ይህን ነገር የተረዳሁበት መንገድ ስዕል የሳሉ ስዕል የነበሩበትን ችግርና ውስጣቸው የገባው ሐዘን ውስጣቸው የነበረውን ሐዘን ከዚህም በኋላ ደግሞ ሰላም እንደሚመጣና አዲስ ተስፋ እንዳላቸው ከዚህ ስዕል ተምሬያለሁ። እናም ይሄ ስዕል ለብዘን የምንመለከት እዚህ ጋር እርግባለች። እርግቧ ደግሞ የሰላም ምልክት ናት። ነገ ሰላም ሆኖ ወደ ትምህርት ቤታችን መልሰን እንማራለን፣ ወይም ደግሞ ከእንደገና ከእንደ አዲስ እንትን አዲስ ህይወት እንጀምራለን የሚል መልእክት አለ።
ለሁለት ዓመታት ገደማ የዘለቀው የሰሜን ኢትዮጵያው ጦርነት በሶስቱ ክልሎች በሚሊየን የሚቆጠሩ ተማሪዎችን ከትምህርት ገበታ እንዲርቁ አድርጎ እንደቆየ ያወሱት የሪድቱ ፕሮጀክት ዳይሬክተር ዶክተር ጣሰው የስዕላት አውደ ርዕዩ የስነ ልቦና ጉዳት ለደረሰባቸው አብዛኛዎቹ ተማሪዎች እንደ ማገገሚያ ስልት ማገልገሉን ተናግረዋል። ተማሪዎቹ የስዕል ጥበብን ተጠቅመው የጦርነትን አስከፊነትና የሰላምን አስፈላጊነት አንጸባርቀዋል ይላሉ። ኞቹ ስራዎች ጭብጥም ትላንት ካሳለፉት ስቃይ ተነስተው ነገ ቢሆን ብለው የተመኙትን ተስፋ እንደሆነ ለጎብኚዎቹ ተማሪዎች ተገልጿል። ያነጋገርናቸው አዳጊዎችም በአውደ ርዕዩ ከቀረቡ ስራዎች በመነሳት አስተያየታቸውን አካፍለውናል።
የወደፊት ተስፋዬ ግጭቶችን ለማስቆም ማለት ግጭቶች ምንም አይነት ለእኛ ጥቅም ስለሌለ መጎዳዳት ስለሆነ ይሄ ነገር እንዲቆም በመጀመሪያ ግጭቱ ሀገርና ሀገር ሳይሆን እርስ በእርስ ጦርነት ስለሆነ በዛ ሰዓት ደግሞ እርስ በእርስ በሚያደርጉበት ሰዓት ህፃን፣ ሌላ ልጆች ሊጎዱ ስለሚችሉ ለስደት ይጋለጣሉ። እርስ በርስ ግጭቱ መቆም አለበት። ምክንያቱም ማህበረሰቡ እየጎዳ እንጂ እየተጠቀመ አይደለም። አንዱ
በዛሬው ዕለት የተጠናቀቀው የአዳጊ ተማሪዎቹ የስዕል አውደ ርዕይ ባለፉት 6 ቀናት ለተመልካቾች ክፍት ሆኖ ቆይቷል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር እናመሰግናለን። ለምሽቱ ወደ ያዝንላችሁ የመጨረሻ ዘገባ ስንሻገር በርካታ የተፈጥሮ ስጦታ ካላቸው የኢትዮጵያ ስፍራዎች መካከል አንዱ በኦሮሚያ ክልል የሚገኘው የኢልባቦር ዞን ነው። ይሁንና የአስፈላጊ አገልግሎቶች ስምሪት አናሳ በመሆኑ በአካባቢው የሚኖሩ ወጣቶችን ጨምሮ በርካቶች ለተለያዩ ተግዳሮቶች ተጋልጠዋል። ከሰሞኑ ወደ ስፍራው ያቀናው ገልሞ ዳዊት አጭር ዘገባ አሰናድቷል።
በኦሮሚያ ክልላዊ መንግስት የኢልባቦር ዞን በለምለምነታቸው ከመጠቀሱ የኢትዮጵያ አካባቢዎች አንዱ ነው። የገባ ወንዝ ሸለቆን የያዘው የያዩ ተፈጥሮ ደን የሰሌኖን ነው። እንዲሁም የሶር ፋፋቴዎችን የያዘው ደን የዞኑ ሞገስ ናቸው። ይህ በኢልባቦር ዞን በቾ ወረዳ የሚገኘው የሶር ፋፋቴ ነው። ወንዙ ከበቾ ወረዳ ሳይወጣ በአራት ቦታዎች ይመሰል ፋፋቴዎች አሉት። አቶ ተካልኝ ፋንታ የበቾ ወረዳ ባልና ቱሪዝም ጽህፈት ቤት ኃላፊ ናቸው።
አናም በቾ በካዋተ ቱሪዝም ይሄዱ ቀብዲ
የሶር ፋፋቴዎች በበቾ ወረዳ ተዳፋቶች ውስጥ የሚንሸዋሹ የቱሪስት መስህቦች ናቸው። በቁጥር 4 ሲሆኑ በጥቂት ኪሎ ሜትሮች ርቀት መካከል የሚገማሸር ወንዝ ፈጥረው ሲፈሱ ኖረዋል። በሰግ እና ቱሉሱና ቀበሌ መካከል የቦጤ ወንዝና ጾር አንድ ላይ ተደምረው የሚፈጥሩት ሌላ ፏፏቴ አለ። በለሊሳም በሶር ወንዝ ላይ ያለ አራተኛ ፏፏቴ ነው። በጉድ እና ሶር ቀበሌ ያለው የደኖ ፏፏቴም ሌላው ነው።
አኩማ አፍሪካ ቲዩ ለጋ ባያቲ አንሴ
የሶር ፏፏቴ የሚምዘገዘግበት ርቀት ከጢስ አባይ ቀጥሎ በሁለተኛ ደረጃ ሊታይ የሚችል ነው። ርዝመቱ 50 ሜትር ይሆናል። ገጽታውም እንደ ወተት የነጣ ነው። ውሃው ጥራት አለው። የደኑ አፈር እንዳይሸረሸርም አስተዋጽኦ አድርጓል።
በዚህ ውብ ገጸ ምድር ላይ በግርማ ሞገስ የሚገማሸረው ሶር በመሰረተ ልማት ውስንነት የተነሳ ለጎብኚዎች ተደራሽ አይደለም። ወጣት መሐመድ ኑር ሁሴን የብቾ ወረዳ ነዋሪ ነው።
አናራሌ ኪሎ ሜትር ሸንድ ዋልከን እንፈጋቱ
ሶር ከበቾ 5 ኪሎ ሜትር ርቀት ላይ ቢገኝም ባለመልማቱ የአካባቢው ነዋሪ ቅሬታ አለው። ወደ አካባቢው ለጉብኝት ለመጡ ባለስልጣናት ሁሉ ነዋሪው ስለ ጉዳዩ ያነሳል። የቀረበት ጊዜ የለም። ለምን አይለማልንም? ይህ ፏፏቴ ለአፍሪካ ጭምር መትረፍ የሚችል ነው።
ፈረንሳ ባየረ ኪሳለ ጀቹራ
መንገዱ በጣም አስቸጋሪ ነው። ለሀገር ውስጥና ከውጭ ሀገራት ለሚመጡ ጎብኚዎች በቂ መጓጓዣ የለም። ዋናው ችግርም ይሄው ነው።
የመሰረተ ልማት እጥረቱ በዩኔስኮ ስነ ህይወታዊ ቅርስነት የታወቀውን የያዩ ደንንም ለጉብኝት ተደራሽ እንዳይሆን አድርጎታል። የብዝሃ ህይወት መናሪያ የሆነው ጥቅጥቅ ደኑ የገባ ወንዝ ስምጥ ሸለቆን ይዞ ይገኛል። ወጣት ሼቱ መንገሻ የያዩ ወረዳ የደን ባለሙያ ነው።
ኢኮ ቱሪዝም ይላልልኝ ሎጂ ያደዳልኝ
ለጎብኚዎች የመረጃ ማዕከል ሆኖ ስለ ደኑ መረጃ የሚሰጥ የኢኮቱሪዝም ቢሮ የለም። ሙዚየምና የሰዎች ማረፊያም አልተሰራም። በደኑ ላይ ወደ 16 የዶክተሬትና 32 የሁለተኛ ዲግሪ ማሟያ ጥናቶች ተሰርተዋል። ዳሩ ግን ለወረዳው አስተዳደርም ሆነ ለአካባቢው ነዋሪ አንዳችም ነገር አልተደረገም።
ነዋሪዎች ዞኑ ካለው የቱሪዝም ሀብት አኳያ አገሪቱንና ነዋሪውን ተጠቃሚ የሚያደርጉ ሁኔታዎች እንዲመቻቹላቸው ይጠይቃሉ። አቶ ወንድሙ ደብላ አመንቴ የኢልባቦር ቱሪዝም ጽህፈት ቤት ኃላፊ ናቸው።
ኢባዲበት ካለናገኘት ረኮን እንጂ ገሩ ቡራሌ ሚሶማደ በመሆን
በአካባቢያችን አንድም የሰላም ችግር የለም። የመሰረተ ልማት እጥረትና ለጎብኚዎች አገልግሎት የሚሰጡ ተቋማት አለመኖር ግን ከዘርፉ ሊገኝ የሚችለውን ገቢ አስቀርቷል። ይህ ለብዙዎች የሚተርፍ ሀብት ወደ ገንዘብ አለመመንዘሩ ትልቅ ኪሳራ ነው። በእርግጥ አሁን የግል ባለሀብቶች የአገልግሎት ክፍተቶችን ለመሙላት ፈቃደኝነት እያሳዩ ናቸው። መንግስትም ትኩረት ሰጥቶ እየሰራ ይገኛል።
በኢልባቦር ዞን በቅርቡ ለተቋራጮች እየተሰጡ ያሉ መንገዶች ፕሮጀክቶች ጥቂት እንዳልሆኑ አቶ ወንድሙ ደብላ ጠቁመዋል። ስራቸውም ተጀምረዋል ካሏቸው የመንገድ ፕሮጀክቶች ከመቱ ጅማ፣ ከመቱ ወደ ወለጋ እንዲሁም ከጎሬ ማሻ የሚወስዱ መንገዶችን ጠቅሰዋል። ይህም ለእኛ መልካም እድል ነው ሲሉም የዞኑ ቱሪዝም ጽህፈት ቤት ኃላፊ ተስፋቸውን ገልጸዋል። ለአሜሪካ ድምጽ ከልሙዳዊት ከሎባቦር በቾረዳ
አብራችሁን ስላመሻችሁ በእጅጉና አመሰግናለን። መልካም ምሽት ይሁንላችሁ።